ከዓመታት በፊት በስድስት የአክሮባት ሰርከስ ባለሙያዎች የተጀመረው ፍካት ሰርከስ በአካባቢያቸው ያሉ ታዳጊ ወጣቶችን ጊዜያቸውን በአግባቡ የሚጠቀሙበት፣ ወዳጅ የሚያፈሩበት፣ እንዲሁም በራስ መተማመናቸውን የሚያዳብሩበት የጥበብና የስፖርት ቅንጅት የሆነውን የሰርከስ ቦታ ክፍት በማድረግ የተጀመረ መሆኑን ከቡድኑ መስራቾች መካከል አንዱ የሆነው የፈጠራ ዳይሬክተር ደረጀ ዳኜ ያስረዳል።
በመጀመሪያ ያው ስንጀምር የማህበረሰብ ስልጠና ላይ ነበረ የምንሰራው። ፒያሳ አካባቢ ነው የምንገኘው። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነዋሉ። እነዛ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ ዓለም ላይ ኢትዮጵያ ውስጥም አፍሪካ ውስጥ ዓለም ላይ አውሮፕ እየተዘዋወሩ የራሳቸውንም ልምድ አካፍለዋሉ። ከሌሎችም አርቲስቶች ደግሞ ልምድ እየወሰዱ መጥተዋሉ። በዛ መሰረት ደግሞ እነዚህ ሲሰለጥኑ የነበሩት ወጣቶች ለሚቀጥለው ከስር ለሚመጡ ህጻናት ደግሞ ስልጠና መስጠት ነበር የተጀመረው። ስለዚህ ስንጀምር ከማህበረሰቡ ነበር የጀመርነው። እኛ ለማህበረሰቡ ለውጥ ለማምጣት በዛ አካባቢ ላይ ስለሆነ በክፍያም አልነበረም የምናሰራው። አሁንም በክፍያ አይደለም የምናሰራው። የተለያዩ ፕሮግራሞች አሉን። በአሁኑ ሰዓት ትምህርት አለን። ለትምህርት የምንሰጠው ክፍለ ጊዜ አለ። ከዛ በተጨማሪ ደግሞ በነፃ ደግሞ ከሰኞ እስከ አርብ ከትምህርቱ በኋላ ማህበረሰቡ ልጆች ደግሞ መጥተው የሚሰለጥንበት ሁኔታ አለ። ዋናው ነገር ግን ያው እኛ ሁሉም የሰርከስ አርቲስት ይሆናሉ ብለን አንጠብቅም። ግን እዚህ ጋር ጓደኛ የሚያፈሩበት ቦታ ወይ መሄጃ አጥተው እንኳን ሰዎች ሰርከሰሩ ለማየት ከፈለጉ መጥተው ቁጭ ብለው ማየት የሚችሉበት አጋጣሚ አለ። አርቲስት መሆን የሚፈልጉ ልጆች ደግሞ ሲመጡ ወደሚቀጥለው ክላስ ይገባሉ ማለት ነው።
ፍካት ሰርከስ ባለፉት 16 ዓመታት እጅግ እየዳበረ ሄዶ የራሱ የስልጠና ማዕከል እንዲሁም ከ50 በላይ የሰርከስ አርቲስቶችና ቤተሰቦችን አቅፎ የያዘ ሲሆን ተጨማሪ መርሃ ግብሮችንም እንዳካተተ ደረጀ ይገልጻል። ከነዚህ መርሃ ግብሮች መካከል በዋናነት በሳምንት ለ6 ቀናት በቀን ለ2 ሰዓት ያህል በጥቁር አንበሳ ሆስፒታል የህፃናት ክፍል ውስጥ በመገኘት በስዕል በፐፔትሪት እንዲሁም ዶክተር ክላውን ሲሉ በሰየሙት የሰርከስ ገጸ ባህሪ በኩል ህፃናቱንና ወላጆቻቸውን ለማዝናናት ያለመ መርሃ ግብር ነው።
የኛ በጣም ደስ የሚልና ምን ኮራበት ፕሮጀክታችን ደግሞ ላለፉት 12 ዓመታት በጥቁር አንበሳ ሆስፒታል የፈገግታ ህክምና የሚባል ፕሮግራም አለን። እዛ ላይ በሳምንት 6 ቀን ነው የምንሄደው። ከሰኞ እስከ ቅዳሜ የተለያየ ፕሮግራም ነው ያለው። አኒሜሽን አለ፣ ትምህርት አለ። ደግሞ ልጆቹ ያው በአንዳንድ ህፃናቶች አሉ እዛ ረጅም ጊዜ ይቆያሉ። አመት 2 ዓመት የሚቆዩበት ሁኔታ አለ እና በዛ ሁኔታ ከትምህርት የራቁ እንዳይመስላቸው እየተዝናኑ እንዲማሩ ትምህርትም አለ። በእኛ በኩል ያው የሚሰጥ የስዕል አለ። ከዛ ደግሞ የዶክተር ክላውን የሚባል አለ የፈገግታ ህክምና። ልክ እንደ ዶክተሮች በየክላሱ እየገቡ ትሪት የሚያደርጉ ዶክተሮች ደግሞ አሉን ማለት ነው። የራሳችን የፍካት ሰርከስ አርቲስቶች ናቸው እዛ የሚሄዱት። ዶክተሮች የታመመ ፓርት ያክማሉ፣ እኛ ደግሞ ያልታመመ አካል አላቸው ብለን እናምናለን። እዛ ላይ ነው የምንሰራው። በጣም ተለብ አለው ልብሳችን። የተለያየ ቀለም ስለሆነ ይስባቸዋል። እያጫወትን ምናምን ነው እንትን የምንለው። ስለዚህ አንዳንድ እንኳን ዶክተሮች መርፌ መውጋት ሲፈልጉ እኛን ይጠሩናል። ትሪት እያደረግናቸው እኛ ኢንተርቴን እያደረግናቸው ትሪትመንቱን ይወስዳሉ። መጀመሪያ ሀሳባችን የነበረው ህጻናቶቹ ላይ ነበረ ለመስራት ያሰብነው፣ ይህንን ስራ ስነ ልቦናቸው ላይ። ከዛ ግን ውስጥ ከገባን በኋላ እንደውም ከልጆቹ በላይ ቤተሰብ ነው በጣም የሚጨነቅ። ረጅም ሰዓት ቁጭ ብለው ነው የሚያሳልፉት እዛ። ያው የልጆቻቸውን ህመም ያያሉ። ስለዚህ አይምሯቸውም ትንሽ እንትን አይል። እዛ ጋር በምንሰራበት ሁኔታ የቤተሰቦችን ሁኔታ ስላየን አንዳንዴ ምን ይሆናል መሰለሽ፣ ልጆቹ እኛ ስንመጣ ሁሉም ደስ ብሏቸው ነው የሚቀበሉ። ስለዚህ ቤተሰቦችም እረፍት የሚያገኙበት ሰዓት ይሆናል የዛን ሰዓት።
ፍካት የሰርከስ ቡድን የተለያዩ ዓለም አቀፍ ውድድሮችንና ትርኢቶችን የሚታደም ሲሆን አፍሪካ ላይ የሰርከስ ፌስቲቫሎችና ትዕይንቶች አለመኖራቸውን በመገንዘብ በአውሮፓውያኑ 2015ና እንዲሁም 2018 ዓ.ም የመጀመሪያውና ሁለተኛውን የአፍሪካ የሰርከስ ፌስቲቫል ማዘጋጀታቸውንም ደረጀ ይገልጻል።
ከዚህ በተጨማሪ ፍካት ሰርከስ እኛ የአፍሪካን ሰርከስ አርት ፌስቲቫል የመጀመሪያውና የሁለተኛው በአፍሪካ ውስጥ የሰርከስ ፌስቲቫል አዘጋጆች ነን። ምክንያቱም ያው እኔም በራሴ ብዙ ሀገር ይሄድ ነበረ። አውሮፓም የተለያዩ ሀገሮች ሲሄድ አፍሪካን አርቲስቶችን አገኛቸው ነበርና ከአውሮፓም ሌላም ብዙ ሀገሮች ያሉ ፌስቲቫሎች አሉ፣ ሰርከስ ፌስቲቫልና ከዛ በመነሳት አፍሪካ ላይ ስንመጣ ምንም ፌስቲቫል አልነበር። ከዛ ለምን ይሄን ፌስቲቫል አናዘጋጅም በሚል ተነስተን 2015 በዩኔስኮ በኩል አንድ ፕሮጀክት ጽፈን ነበረና እሱ አሸናፊ ሆኖ የመጀመሪያውን የአፍሪካን ሰርከስ ፌስቲቫል አዘጋጀ 2015 ላይ። እና ያው አፍሪካን ሰርከስ ፌስቲቫል ሲባል ያው ሁሉንም አፍሪካ በአራቱም አቅጣጫና ሴንትራል አፍሪካንም አካቶ ሲስቶች ተጋብዘው ወደዚህ ወደ ኢትዮጵያም ከአራቱም አቅጣጫ ሰርከስ ቡድኖች ተጋብዘው ተካሂዶ ነበረ። ሁለተኛውም በ2018 ነበር የተካሄደው። እሱም ከአውሮፓ ህብረት በመተባበር ነው ያደረግነው። እኛ ከጠበቅነው በላይ ነበረ ያ ዝግጅት። ምክንያቱም ፌስቲቫሉ ጊዜ እንኳን የተገኘው ሰው ወደ 12,000 ሰው አካባቢ ነው። እና ሰርከስ ከዛ በኋላ እድገት ማሳየት ጀመረ፣ አፍሪካ ውስጥ መነቃቃት ተጀመረ። ስለዚህ አሁን የተለያዩ ቦታዎች ራሱ በዚህ በአፍሪካን ሰርከስ ፌስቲቫል የተነሳ አሁን ኮትዲቫር ፌስቲቫል አለ፣ ሞሮኮ ፌስቲቫል አለ። ከዛ በኋላ ነው ሰርከስ ፌስቲቫሎች ቡርኪና ፋሶ እየተጀመሩ ያሉ ፌስቲቫሎች አሉ።
ኮቪድ-19 በሰርከስ ስራ ላይ እጅግ ትልቅ ተጽዕኖ ማሳደሩን የሚናገረው ደረጃ፣ ነገር ግን ቡድኑ ተገቢውን ጥንቃቄ በማሟላት ስራ መጀመሩንም ነው ያስታወቀው። በተጨማሪም ሰርከስ ፕላኔቷን ያድናል በሚል መሪ ቃል ወጣቶችን በማነቃቃት ጉዟቸውን እንደሚቀጥሉ ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።